ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ራቦ ጥራንድ ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
ረቡዕ ጥር አንድ ቀን 1499 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ እንዲሁም በማክሰኞ ምሽት ጀምረነው የነበረውንና በተለያዩ ጉዳዮች ላይ ያተኮረውን ከጓድያሱ ዓለማየሁ ጋር የተደረገውን ውይይት ቃለ ምልልስ ክፍል 2 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ታሽዋ ከደብረብርሃን ከተማ በግምት 5 ኪሎ ሜትር ርቀት ላይ በጀሮ መስመር ኮሽናባዶ እና አፖከታን ከከተማ ጀምሮ ይህ ብልጭፋኑና ከአሸባሪዎች ድረስ ጋር እየተፋ እንደሆነ ተገለጸ። ከከተማ አቅራቢያ ፋርሶ ከባድ መሳሪያ እየተተኮሰ እንደሆነም የአካባቢ ምንጮች ጠቁመዋል። ዜናውን ዝርዝር እናሰማለን። በማዕከላዊ ጎንደር ሳይንባ አንገዳዶ ኦነግ መከላከያ ካምፕ በከደነበረ ሶሎ ሙሉ በሙሉ ተደምሷል። የአካባቢ ጤናቶች ፋኖን ከደግፋናቸው ልጆቻቸውን አንቶ እያሉ ሲያስተካሉ የነበሩ ወደ አንዳንድ ሚሊሻዎችም በመጃ ተወስቶባቸዋል። በካሳ ለኮኔሉ ገዛል ወመን ስራል ሰውትና ቁስለኛም ተደርጓል። በየተረሳይቶ አገራዙ ተጨማሪ የኦነግ ሰራዊት ለመላክ ኦካዶን ከደነበረ ፋኖ ያለው ያለው ሲያኖር ሲንደቆ ደግሞ ቻኖ ተራስተራፋ ያነባቸውን መታሪኩ አገሩ እኛ ወደ ተፋ ሰጠን ካስ ያርጋለን ይህ ያማራ ነው ስለነቦና ካሻና ፎርሞኑ አደረሰዋል። በጎጃም ፍረተሰላም ከተማ በሶስት አቅጣጫ በስላሴ ቤተክርስቲያን በመምህራን ኮሌጅና በማንኩሳ በኩል የገባው የሆነ መከላከያ መንጋ በጡፋን ነው ተደመሷል። ከተና በደቡብ ወሎ ከተና ደገር አካባቢ የኦሬሉ አነግ መከላከያ የአማራ ንጹሃን ቤተራቸውን ላይ መሳሪያ እያስነገፈ ነው ሲሉ መረጃ ምንጮቻችን ጠቁመዋል። ቤንሻንጉል በየትኛው ማታጫና በአማራ አድርጎ ወደ አዲስ አበባ እና ወደ ትግራይ የሚያልፍ አገር ከፍተኛ የሆነ ችቦዳ እንዳለ በተጨባጭ ማየት ተችሏል። ከላይና ከታች የሚጫነው ይህ አይነት በፍጹም አንድ አይነት ድንጋሮንም መርመር እንዳለበት ተገልጿል። ከንም ከንርይር ከማሰሮችን ደርድረው እና ከታች ደግሞ በካታይ ምግብ ለምግብነት የሚያገለግሉሎችን እንደዚርትና ቆሎ መጫን እንደጀመሩም ለመረዳት ተችሏል። የኦነግ ከባድ አገዛዝ የአማራን ገበሬ ያመረተውን እህል ሙሉ በሙሉ በውጭ እየገዛ ወደ አዲስ አበባ፣ ወደ ኦሮሞ የተለያዩ አካባቢዎች ገና በፈጅና የተለያዩ ቁጥረኛ ነጋዴዎችን ወደ ሌሎች አካባቢዎች እንዲወስዱ በማድረግና በማስተባበር የአማራን ከጦርነት ጎን ለጎን በረሃብ ለመርዳት አስቦና አቅዶ እየተንቀሳቀሰ መሆኑ ግልጽ ነው። በዚህ ምክንያት ፋኖ የሆኑ አይነትን አካባቢዎች እንዳይጫን ማዕቀብ ከጣለ ሰርበሰር ተብሏል። የትኛውም ነጋዴ ከአማራ አካባቢ እህል ሲያዘዋውር ችግር ቢገኝ የሚደርስበት ችግር ኃላፊነትን ራሱ ይወስዳል የሚል መልእክትም ተላልፈዋል። ለዕለቱ የነበረ ዜና ይህን ይመስላል። ከርካሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር መልካም ቆይታ።
ያባያ ምልክቱ አንደበቱ የገዳይ ምልክቱ ሽልማቱ የኢትዮጵያ ጠላቶች ጥቂት አይደሉም። በአገር ውስጥ ዘረኞችና አምባገነኖች አሉ። በጎረቤት አገር ደግሞ ኢትዮጵያ የክርስቲያን ደሴት ናት የሚለውን አምነው በጠላትነት የተሰለፉባትና ጥፋቷን የሚመኙ አሉ። ካታር ዛሬ ገኛዋን ይዛ ኦሮሞ ሁሉ እስላም ነው ብላ አምና አክራሪ ሃይማኖቷን ልታሰፍንና እግረ መንገዷንም በሳውዲ የተደገፈውን ሹም ልታስወግድ እየጣረች ናት። ግብጽ ያው በፈረደበት አባይና ውሃውን ለመቆጣጠር በመፈለጓ የኢትዮጵያ ጠላት ሆና ከርማለች። አሜሪካና ምዕራባውያን ወዳጅ መስለው እቺን ታሪካዊ አገር ማዳከም፣ ማፈራረስ ወይም ቡችላ ማድረግ ደግሞ የቆየ ፍላጎታቸው ነው። ኢትዮጵያም ሲሉ ጣሊያንን የቀጣውን ህዝብ በተለይ ይጠሉታል። እነዚህ ደመኞች ሁሉ ዛሬ በቀኝ አድህሮት መንፈስ ኢትዮጵያን እያመሱ ናቸው። ጠላትና ወዳጅን ለይቶና ጠላትን መጋተሩ ተገቢ ሲሆን ይህ ጉዳይ ተማስቶብን ከጠላት ጋር ሰልፍ ካበዛን ማለቂያው አገርን መጉዳት ይሆናል። እንዴት ከሻቢያ ገጥሞ ወያኔን ሊታገሉ ይቃጣል? እንዴትስ ወያኔን አቅፎ ለውጥ ፈላጊ ይኮናል? እንዴት ጽንፈኞችን አስጠግቶ ለኢትዮጵያ አንድነት ቆመናል ሊሉ ይደፍራሉ? የሹሞቹ አገዛዝ አይፈጭ አይቆላ ያረመኔዎች ጥርቅም ነው። ትልቅ አገርን በጥብጠው ሊያፈርሱ ተነስተዋል። ታሪክን መቀልበስ ቀላል ባይሆንም የሺዎች ዓመታት ታሪክ ባለቤት የሆነችን አገር መበታተን ቀላል ባይሆንም ሶቪየት ህብረት፣ ዩጎዝላቪያ በጸያፍ ብሔረተኝነትና በባዕዳን ሴራ ሊፈርሱ ችለዋል። ዘረኞቹ አሁን በያዙት መንገድ እንዲቀጥሉ ከተፈቀደ አገራችንን ሊያፈርሱ ወይም ሁለተኛ ሶማሊያ ሊያደርጉ ዝግጁ ናቸው። አረቦቹ ለጽንፈኞቹ ገንዘብ እያፈሰሱ ያሉት ኢትዮጵያን ለማጥፋት በመሆኑ ላይ ማንም ጥርጥር ሊኖረው አይገባም። ስለዚህ ለህዝብ መንገር ቀባሪውን ማርዳት ይሆንብናል። ለዘረኞቹ አመቺ ሆነው ህዝብን ያደናገሩትና የጎዱትን ምሁር ተብዮች ስለመሆናቸው እንዲሁ ምንም ጥርጥር የለም። መሸጦ አድርጓቸው ከነበረው ወያኔ ጋር መግጠም ብቻ ሳይሆን ጸረ ወያኔን ብለው ቢቀላመዱም ነጭ ሾህ የሆነውን ሹም በጭፍን በመደገፍ ህዝብን አደናግረዋል። ምሁርነን ያሉ ጠባቦች ገርባና ገብሳዎች ምን ያህል ዝቅጠትና ጭራቅነት እንዳሳዩም መጥቀስ ይቻላል። ለአማራ ቆመናልም አማራም ይባልም የለም የሚሉ ምሁራን ደግሞ ሹሙን አወድሰው ያለም ሽልማት ይሰጣው ብለው ተቃውመው አማራ ራጁን አገዛዝ መደገፋቸውንም የምንረሳው አይደለም። የሽግግር ሂደት ያሉትንም ለማውገዝ የመጀመሪያዎች ሆነዋል። ኢትዮጵያ በጫጩት አሰሳ ዛሬ ለመታመሷም ተጠያቂ ናቸው። አገዛዙ ገመናውን ሊያሰጣ ጊዜ ወሰደ ባይሆንም አገር ወዳድና ኢትዮጵያዊ ኃይሎችን ለማዳከም ኢትዮጵያዊ በሉን ባዮች ቡድኖችና ግለሰቦችም ተባብረዋቸዋል። ታሪክ አወቂነን ብለው በታገለ ትውልድ ላይ መላሳቸውን ሲያንጣጡ የነበሩም ዛሬ በጠራራ ፀሐይ ጽንፈኞች የኢትዮጵያን ታሪክ ሲበርዙና ሲያቆሽሹም ድምጻቸው ጠፍቷል። ሐቀኛ ጋዜጠኞች ለእስር ሲደረጉ ከማሸን የፈሉት ደግሞ ሹሙን ደግፈው ሲያቀረሹ መታዘብም ተገደን አመት አልፏል። ጋዜጠኛ ሊኖረው ሊኖራት የሚገባውን ችሎታ ማሳየት ያልቻሉ ከመሆናቸውም በላይ ለሹሞቹና ለሚደግፉት ቡድን የብዕር መጋዣ በመሆን ሚዛናዊነትን አሽቀንጥረው ጥለው ለህዝብና ለሀገር ወዳድ ጠላቶች መድረክ ሰጪ ሆነው ታዝበናቸዋል። የፖለቲካ እስረኞች አሁንም በገፍ ታስረውና ደብዛቸው ጠፍቶ ባለበት የመብት ጠባቂ ነን ባዮቹ የይፈቱ የተደረሱን ጥያቄ ሲያሰሙ አላዳመጥንም። ስንቱ ተነግሮ ያበቃል። ይህ ሁሉ የሚያሳየው ውሉ እንደጠፋንና ላለው የከፋ ሁኔታም ራሳችንም ተጠያቂ እንደሆነ ነው። ቀድሞ ተማሪዎች አገዛዙን በጋራ ይታገሉ ነበር። ዛሬ ተማሪውን በብሔር ለይቶ መግደል መገዳደል ሆኗል። አሳፋሪ ድርጊት። ወጣት ምሁሩ የህዝብን የጋራ ብሶት የሚያሰማና ለህዝብ ለሀገር የሚታገል ነበር። ዛሬ ግን ቄሮ ብለው ነወለል አድርገው ጥላቻና ድንቁርናን ሰንቀውት ወገኑን ገዳይ የምንጭ አምላክ ያድርገውታል። የፖለቲካው መድረክ የገልቶችና የባንዳዎች የርካሽ አንጃ ግራንጃዎች ለመሆኑ ሁሉም አውቋል። ያባያ ምልክቱ አንደበቱ ነውና ሹሙ የዋሾ ዋሾ መሆኑን በለፈለፈ ቁጥር አጋልጧል። ሽልማትም ያገኘው ለኢትዮጵያ ጠላቶች ፍራሽ ስለሆነላቸው እንጂ ምንም የፈየደው ቁም ነገር ኖሮ እንዳልሆነ ራሱም ያውቃል። ፈላስፋ ነኝ ብሎ መሳቂያ ሆነ እንጂ ስማቸውን እንኳ የማያውቃቸውን ዓለም አቀፍ ፈላስፋዎች ሊተች ባልተፈቀደለት ነበር። ያረጋገጠው እንደ መለስ ዜናዊ ግብዝ ከመለስ በባሰ ዘባራቂና ጥራዝ ነጠቅ መሆኑን ብቻ ነው። የካታሩን ገኛና የሻቢያውን አሽከር ኦነጉን ፍሬውን ወይም ዳውድን አስተማርቶ የጋራ ወንጀላቸውን እሱ በጲላጦስነት ሊያልፈው ሲያደርገው የነበረውም ጥረት ተጋልጦበታል። ዘረኝነቱ አልገባቸው አልረዳቸው ያሉ አሁንም ካሉ ቢያንስ ሹሞቹ ለቦታቸው ብቁ እንዳልሆኑና ለኢትዮጵያ የማይበጁ ለመሆናቸው ምንም ጥያቄ ሊኖር አይገባም። የመጡት የህዝብን አንድነት ጠብቆ ወያኔን ማስቀጠል ከነበረ አልሆነላቸውም። የተሰየሙት የብሔራቸውን የበላይነት ለማስፈን ከሆነ ይህም ቢሆን ቢፍጨረጨሩበትም የሚሆን አይደለም። እንዲያውም ኢትዮጵያዊነትን እያጠናከረ የሃይማኖት መከፋፈል ጥረታቸው እየከሸፈ ተዋህዶን ለማጥፋት የሚጥሩት የህዝብ ቁጣን እየለኮሰ ከጥቂቶች ውጭ የብዙዎቹን ክርስቲያኖችና ሙስሊሞች አንድነት እያጠናከረ በመሄድ ላይ ነው። ህዝብ ተደናግሮ የነበረ ሲሆን ዛሬ ነቅቶ ሊታገላቸው ተነስቷልና በአዳን የሰጧቸው የማረጋጋት ተልእኮ ሳይሆን መበጥበጥ ነው በሚል ተደምድሟል። አንዳችም የሀገራችንን መሰረታዊ ችግሮች ሊቀርፉ ሲሞክሩ አልታዩም። ደህንነት ስራ አጥነት ጨምሯል፣ ተስፋፍቷል። ረሃብና ችግር እንደበዛ በዋጋ ምራ የተከሰተው አሰቃቂ ረሃብ ቁጥራቸው በሺዎች የጨመረው መንገድ አዳሪዎች ምስክር ናቸው። ፍትሕም ደብዛው ጠፍቷል። ለይስሙላ በከፍተኛ ፍርድ ቤት ኃላፊነት ሆነ ሰላም ሚኒስቴር በሚል ሴቶች ቢሾሙም ፋይዳ ቢስ እንደሆኑ አረጋግጠዋል። መብት ረገጣው የደረሰበት ደረጃም አሰቃቂ ነው። ከሹም ውጪ አማራጭ የለንም ባይሆነው ያሉ ሁሉ ዛሬ በሀገር ክህደት ሊወነጀሉ የሚገባቸው ሲሆን ዘረኛው አገዛዝ ይውደቅ፣ ሹሙ እንደ ባለሜንጫዎቹ በህዝብ ፍጅትና ዘር ማጽዳት ወንጀል ለፍርድ ይቅረብ ማለቱም መፈክራችን ሊሆን ይገባል። አማራው ከኦሮሞው ከጋሞው አፋሩ ከሌላው ደቡቡ ከመራቡ ከመስራቁ ክርስቲያኑ ከእስላሙ ተማሪው አስተማሪው ከሰርቶ አደሩ ባጃጅ ነጂው ውይይት ታክሲ ነጂው ከአውሮፕላን አውቶቡስ ነጂዎችና አብራሪዎች ጋር ወዘተ ሁሉም ለኢትዮጵያ ደህንነት በጋራ መነሳት አለበት ወጣቱ ትውልድም የቀድሞውን ታጋይ ወጣቶች የትግል ታሪክ አድሶና አጠናክሮ ከህዝብ ጎን እንዲሰለፍ ግዳጅ ይጠራዋል የዚያን ትውልድ ታሪክ ሊያጎድፉ በወያኔና ዘረኞቹ ቀጥረኝነት የተሰማሩት ነጋጠባ ህዝብ ጸረ ቆራጥ ትግል እንዳይሆን ለማድረግ ተመሳስለው ከህዝብ ጎራ ጎን ነን ብለው እያደረጉ ያሉትን ቅስቀሳና ሻጠረንም በዝምታ የምናልፈው አይደለንም። ለህዝብ ቆመናል እያሉ በዚያው አፋቸው ህዝብን ጨፍጫፊዎችን ሹሞችና አገዛዝ ሊያወድሱ ስንሰማ አቀኛ ሰልፋቸው ከማን ጋር እንደሆነ ሊጠፋን አይገባም። ወያኔ ኢህአዴግ ሳይወገድ ራሳቸው ስም እየቀያየሩ ሊቀጥሉብን ሲጥሩ እያየን ለዚህ እርኩስ ጥቅድም ድጋፍ ልንሰጥ ከቶም መታሰብ የለበትም። እባብ እርግብ ሊሆን መቼም አይቻለውም። በዚህም በዚያም ተሰለፉ ጦርተብዮቹንም የሚወድሩት ጠመጃ ባገዛዙ ላይ እንዲሆን ሳንታክት መቀስቀስም ይገባናል። ወለገብ ትግል በሁሉም መስክ ባገዛዙም በጭፍሮቹና ባጫፋሪዎቹም ላይ ኢትዮጵያዊነት ያሸንፋል። ዘረኝነት ይውደ።
ይበለው የሴት ወጣላ ይበለው ይተቆባት ይበለው መሃን መስላቸው ይበለው ልጅ ሌላት ይበለው የነደም መላሽ ይበለው የክንዴናት ይበለው ሲደርሱላት ይበለው ስራይላት ይበለው ስሟን የነቁ ይበለው የተዳፈሯት ይበለው ልጇ ቢመጣ ይበለው መቤት አሏት ይበለው ስሟን የነኩ የተዳፈሯት ይበለው ልጇ ቢመጣ መቤት አሏት ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባው ቃሉን ለተደጁ ደሙን ይከረፋ
ጓድያሱ አለማየሁ ጋር ያደረግነው ቃለ ምልልስ ክፍል 2 ነው።
ተናስተልን ክብራትና ክብራን ተመልካቾቻችን በዛሬው የገጽ ለገጽ ዝግጅታችን አቶ ኢያሱ አለማየሁን በእንግድነት ይዘን ቀርበናል። አቶ ኢያሱ አለማየሁ በስነ ጽሑፉ ዓለም የወጣላቸው ገጣሚ እንዲሁም የፈጠራ ስራዎቻቸው ወደ ተለያዩ ቋንቋዎች የተረጎሙላቸው ደራሲ ናቸው። በፖለቲካው መስክ ደግሞ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ሲሆኑ ከድርጅቱ መስራቾችም አንደኛው ናቸው። በግል ህይወታቸውና በኢህአፓ እንቅስቃሴዎች ዙሪያ አነጋግረናቸዋል። ተከታተሉን። ወደ አውሮፕላን ተለፋው ሁነት ለመልሶትና እናንተ የተለፋችሁት አንድ መጽሐፍ በቅርብ ለህትመት የበቃ መጽሐፍ አለ። እንደ አውሮፓ አቆጣጠር ነሐሴ 11 ቀን 1969 ከአስመራ ተነስቶ በጎንደርና ባህር ዳር አርጎ ወደ አዲስ አበባ ይበር ዲሲ ስሪ አውሮፕላን ሰባት ዩኒቨርሲቲ ተማሪዎች ተገዶ ካርቱም አረፈ ነው የሚለው።
አዎ።
ከዛ ቀደም ብሎ ከእናንተ ጋር በእናንተ ከተከናወነው ጠለፋ ትንሽ ቀደም ብሎ እንደ አውሮፓ አቆጣጠር መጋቢት 11 ቀን 69 በተመሳሳይ አመት ማለት ነው። እንዲሁም ሰኔ አንድ ወር ከእናንተ ቀደም ብሎ ፍራንክፈርት ካራቺ ውስጥ ሁለት የኢትዮጵያ አየር መንገድ ቦይንግ አውሮፕላኖች በተከታታይ በጀብሃ የቦምብ ጥቃት ደርሶባቸዋል። ከዚህ በመነሳት የነበረው ንጉሳዊ አገዛዝ የደህንነት እርምጃ ሊወስድ ይችላል። እርግጥም ደግሞ በኋላ ላይ እንደሚታየው የበረራ ደህንነት ተብሎ አንቲ ሃይጃከር እንትን ሲስተም የሚመሰረተው ከዚህ በመነሳት ነው። እና ምናልባት የነዚህ እንትሮች እንዴት ነው ከነዚህ የምንነሳት ንጉሳዊ አገዛዝ ጥንቃቄ ሊያደርግ ይችላል ብላችሁ ሳስባችሁ ነበር ወይ ነው?
አዎ ደጋኮ ከቀደም የደንነት ነገር እየተቋቋመ ነበር እና እኛ ምን ወስደው የሎካል የሀገር ውስጥ በረራ ቢሆንም ሰዎች ተቋቁመው እየተሳፈሩ ነው ወይ የሚለውን እንትን ብለናል።
ምክንያቱም በኋላ ላይ በሚደረገው ልክ ተማሳይ እርምጃ ተማሪዎች ይገደላሉ።
አዎ እኛ ግን የነበረን መረጃ ገና እንዳል ተመደቡ ነው።
ስለዚህ ተፈጥቷል ማለት ነው።
ተመደቡ ደግሞ አስቀድመን እነሱ ነው የምንመጣው ወደ ፓይሎት ዋን ሄድ ተባብለናል።
ሆምወርካቸው ሰርታቸዋል ማለት ነው።
እሱ ደረጃው አሁን በነዋለልኝና በነማርታ ግዜ እንግዲህ ባንዱ ሰምተዋል ያረጉ እንደሆነ ተሰምተው ተዘጋጅተውባቸዋል። ሁለተኛ ግን ወደ ፓይለቱ ከመሄድ እነሱም እነዚህን ጥበቃ ይባሉትን ሰዎች በጀመረ ማምጣት ነበርባቸው። እሱ ማን ነው የሚጠብቀው? ዘዋላ ምን ችግር ፓይለቱ የት ይሄዳል? እየበረረ ነውና ምንም ሊያረግ የሚችልበት ሁኔታ አይደለም። ግን ብድግ ሲሉ እነዚህ ተዘጋጅተው ያው በጥይት ገደሏቸው ማለት ነው።
እንደናንተ ማንድ ጥይት ከሆነ ካልኩ ምንም
ነው እና ሱ ያደም ከኛ ተሻለ ቦምብም ይዟል እኛ ምንም ማለት የለንማ።
ኦኬ
በእነሱ ግን ትንሽ የተሻለ እንትን ነበር መሳሪያም እና ስልቱም ነበር።
ከቤት ወጣችሁ የማታውቁ ልጆች በደምሳሳውና ያገር ሱዳን ገባችሁ ምን ያህል ጊዜ ቆያችሁ ሱዳን?
ሱዳን እስከ አንዱ ለሁላችን እንግዲህ እስከ 70 ሲመጣ አባረሩን። ያው ስቶር ምናምን ያል በኋላ እኛ የት መሄድ ትፈልጋላችሁ ያለው እነሱ ያው ከምስራቅ ጋር ግንኙነት ነበረባቸው። ሶቪየት ዩኒየን ሶቪየት ህብረት አሉ እኛ እንሄድም አለን። ምስራቅ ጀርመን አሉ እና እንሄድም አለን። ቻይና አሉ እንሄድም አለን። አንዳንዶቹ አሁን አንዳንድ ሲጽፉ ቻይና ውሰዱን ብለው ምናምን ያው እኛ ቻይና ምን እናደርጋለን እናደርገው ነገር የለም። ዋና ስራችን መደረጃጀትና ከኢትዮጵያኖች ጋር ተገናኝቶ በሌላ መንገድ የወታደራዊውን ዝግጅት ማድረግና መሄድ ነው። ቻይና ሄዶ መታሰር ሶቪየት ደሞኛ የሶቪየትም እንትን አልነበርንም። እዛ መስታተር ምስራቅ ጀርመንም ያለውን ሁናቴ እኛ እናነባለን እኮ እናውቃለን ምን አይነት ናቸው። ግዴ ሶሻሊዝም ቢሉ የሚያካሂዱት ፖሊስ ስርዓት እንደሆነ እኮ እናውቃለን የዋል ነበር። ስለዚህ እኛ ሱዳኖች ይላልናቸው እዚሁ እንቀመጥ እና አልቻልንም አሉ እነሱ። እንግዲህ ሂዱና ሌላ ቦታ ትመለሳላችሁ እና አልጄሪያ እሺ ብሏል አሉ። እኔ አልጄሪያ ቡሜዴን የሚባሉት ነበር እኛ አልጄሪያ የሚባል ሀገር አናውቅም መሄድም አንፈልግም ምን እንደሆነ ማናውቁም ሁናቴው ነጻ መውጣታቸውን በሜላ የሚባል መሪ እንደነበረ ሱኩ በፈንቅል እንደተደረገበት እናውቃለን። ግን ዝርዝር ነገር የለንም። አንዱ አሁን ምዕራብ ጀርመንና አልጄሪያ ነው ያዘጋጃቸው ይላል። እንደያደፈተ ሁለቱ መጀመሪያ የሚገጥሙ ሀገሮች አይደሉም በሪዮትም አንድ አይደሉም። አንደኛው ወደ ምዕራብ ነው አንደኛው ወደ ምስራቅ ነው። እና እኔ አልጄሪያ ወስደው ጣሉን። ጥሩ አልነበረም ያልጄሪያው ናቴ እያዛቸውም ጥሩ መጥፎ ነው። ከዛ ደግሞ ዘረኞች ናቸው በጣም ዘረኞች። እኛ ደግሞ ዘረኝነት ስለማናውቅ ባሪያ ተቋራ ከሩሻ ምናምን እያሉ ሲሰድቡን በየጊዜው በየሳምንቱ ጠብ ነው እንጣላለን በየመንገዱ እንያዛለን ይለቁናል። ያው ትገኝነት ያለን ሰዎች ስለሆኑ እንጂ አልቻልንም አገሩ በጣም እኔ እስካሁን ከጠላኋቸው ተመክሮች ብዙ ቦታዎች አይቻለሁ። አልጄሪያን የሚያክል የጠላሁት ሀገር የለም። በሀገር ደረጃ ብዙ አስቸጋሪ በጣም ያው እንግዲህ እኛ ጠየም እንላለን አይደል የሚባለው ያው እንደ ሳህራዊዎች ሆነች እንደሚጠቀውባቸው ጉዳያቸው አይደል። እነሱ አረብ ካልሆንክ ከጥላቻ ነው ስድብ ነው በመንገድ ስታልፍ ከሙዝ ይወረውርብሃል ከፎቅ ላይ እና ብዙ ነው እንትን ያለ የተሰቃየ ነው። ገንዘብ የለንም
እሱን ነው ጥያቄ የነበረው።
ሲጋራ
ኑሯቸው አጠቃላይ
መጥፎ ነበር። እሺ ያው በቀን አንድ ጊዜ ነው እንበላው ግን ገንዘብ ስለሌለን ሲጋራ ነው ያን ያላጀም ያንቀስም ባልሞከረም ነበር። የሚያጨሱት ጓደኞች ደግሞ ችግር ላይ ነበሩ። በኋላ ቀስ እያልን እንግዲህ አሜሪካ ካሉ በስራቱ አውሮፓ ካሉ አውሮፓ ደግሞ ማን ነው የሚሰራው ስለ ወረቀት የለንም ፓስፖርት የለንም። ይሄደን ዩኤንኤች አሁን እንደሚደረገው ተባበሩ መንግስታት የስደተኛ ኮሚሽን ብለን ጥገኝነት አንጠይቅም። ምክንያቱም ያ የመጣንበት መንገድ ለዛ አይበቃንም እና አልጄሪያኖች ደግሞ መጓጓዣ ወረቀት ገና አልሰጡንም እምቢ ስላሉ የውሸት የብራዚል ፓስፖርት አግኝተልክ ያን ፓስፖርት የሚገጥም ቁመቱ አጭር የሆነ ጓዳችንን እሱን ቀያይረን እንትኑን እሱን ላክ ነው ወደ አውሮፓ ደምንም ብለን ገዘብ ወደ ወዲህ
አንድ ሰው ሆነ
አንድ ሰው ለከን ሶስት አውሮፓ እየዞረ የተገናኘው እንግዲህ እዛ ከሄደ በኋላ ሁሉም እየተገናኙ አንዱ ወደ አንዱ የላከው ከአውሮፓ ካሉት ጋር መገናኘት ቻለ። አሜሪካ ያሉት መጡ መስናብቱ በጥቷል አልጄሪያ ብዙ ጊዜ እንኳን አላወራነውም ይሄን
ተገናኝታችኋል?
ተገናኝተናል እሱ ጋር በደም ተገናኝተናል። ዘሩ ወደ አሜሪካ ሲሄድ ምሱንም አግኝተናል። ከዛ ላይ ፊዳ መጣ ዱለውይ ማቆይቶ ቆይቶ በዛ ያለ ነው ግን ትንሽ እንትን ያለው እንጂ ከባዱ ናዜ ነበር። እንግዲህ አሁን በእንዲህ አይነት ሰዓት ሆነን ተደራጅተን ያጫለ ስላሴ ፍራት ግዙፍ ፍራት ነበር በወቅቱ እሱን እንጠላለን ብለን አምነን አለኝ።
ያን ከባድ እንትን ነው
ግን አምነን በዛም ምንም ተረሳሪ አልነበረም። የግሬ እምነት ይጠይቃል እምነት ካማን ከማንም ብዙ ችግር ይፈታል።
እንደው አሁን በዛሬ ዘመን ለምሳሌ ጥገኝነት በሚጠይቅበት ሰዓት ላይ ሀገር በሚሰጥበት አንድ ሀገር ጥገኝነት በሚጠይቅበት ሰዓት ላይ አንዳንድ ነገሮችን ያሟላል። መኖሪያ ቤት የወር ድርጎ እንደዚህ ይሰጣል እና በዛ ሰዓት ምንም ነገር ከአልጄሪያ መንግስት የሚሰጥ እንትን አልነበረም።
ነው እኛና የደቡብ አፍሪካ አሁን ኤንሲ ነው አንዳንዶቹ አሁን መሪ ሆነዋል። እነሱም ዝም ብሎ አንድ ሆቴል ውስጥ ነው የታሉ። እኛ 17 ሆነን ሁለት ክፍል ሆቴል ካዝባ የሚባለው ደግሞ ዋናው ዋናው ቦታ እዛ ውስጥ ነበር። ምግብ ለሆቴል ሁለት የአልጄሪያ የገዢው ፓርቲ የደህንነት ሰዎች ወስደው የሚያበሉ እንትን ነበር ሬስቶራንት ነበር። ቀስ በቀስ እንግዲህ እዛ የተመደበውን ገንዘብ መስረቅ ጀመሩ። ስለዚህ ምግቡ ሁሉ ባጋቢ ሲሆነ ምግብ ነው ይቀርብ እና ሌላ የለም ይባላል። ብዙ አስቸገሩን ብቻ። በኋላ በቤት ምን አደረግን አንድ ቤት ሲለቀቅ አንድ ሰው ነገረን ይሄ ቤት ተለቀቀ ሄደን ያዝነው ቤቱ እና ከፈሏል ናቸው በቃ ምንም ሊያደርጉ አልቻሉ። የሰው ቤት እንችላችሁ ለማለት ይዘናል አላቸው እና ቤት ያዝ በጉልበት ማለት እንዴ በሌላ ምንም አረዱን። ከዛ በኋላ ግን ከሀገራቸው መግባት መውጣት ትችላለህ የነሱ መጓጓዣ ወረቀት ደግሞ ለምስራቅ ጀርመን ባልሆነ ለምዕራብ ጀርመን አይሰራም። ቪዛ ብትጠይቅ ሊስት አላቸው። ስለዚህ ምስራቅ ጀርመን እንገባና ምስራቅ ጀርመን ባቡር ነበረው ወደ ምዕራብ ጀርመን የሚሄድ እና እሱን ኤስባን ይባላል እሱን ተሳሰስነ ፖሊስ የለም። ስለዚህ ምዕራብ እንገባለን። ምዕራብ ስንገባ ሆቴል መግባት አንችልም። ስለዚህ ሰዎች በድርጅት ፈልገን እነሱ ጋር ነበር ምንተኛው።
አው እሱም በኋላ እንመጣበታለን። ምን ያህል ቆያችሁ አልጄሪያ ውስጥ? አልጄሪያ ውስጥ ነበራችሁ?
አልጄሪያ እስከ 70 ነበር።
አው ምን ያህል ቆያችሁ?
ወይ እንግዲህ እስከ 72 መጀመሪያ ድረስ ሁላችንም ነበርን መሰለኝ። ከዛ የዚህ ስልጣና ምናምን ሲባል ወደ መካከለኛ ምስራቅ ሄዱ ብዙዎች። እኔ ከሌላ ቦታ ስነበርኩ እየተመላለስኩ አልጄሪያ ቤታችን ፖስታ ይመጡስል መልሳለሁ ዙራናቸው እንዲባል ማለት ነው።
ኦኬ
እንጂ ወደ 72 ላይ ወጥተናል ማለት ይችላል።
ሰባት ናችሁ ወጣችሁ? ሰባታችሁም በአንድ የትግል መስመር ቀጥላችሁ?
አዎ
በኋላ ላይ እንደሚታየው
በአንድ ምነት ነበርን በአንድ ምነት ነው የመጣነው እና እንትን ያለው እንግዲህ ንቃት ደረጃ ሊለያይ ይችላል። በኋላ አንደኛው ወደ ኤርትራ መሄድ አለብኝ አለ። ናቱም የጀባ የሚባለው ድርጅት ውስጥ ገብቼ የምሰራው ለመስራት አለብኝ ዝም ብሎ በስደታው ነው እንቀሳቀስ አልቻልንም ካልሄድኩ ብሎ ሄደ። ጀባ ገባ በኋላ እንደገና አምልጦ ነው የወጣው ችግር ገብቶ።
ፋሉል ከሚባለው እንትን ጋር ግንኙነት አለው?
ኖ አይደለም ራሱ ነው።
ኦኬ
በቂ አናርኪስት ነበር እሱ እና ሌሎቻችን አንድ ላይ ተፈልፈው አንድ ላይ ነው እንግዲህ ቀጣል ነው ማለት እስከ ረጅም ጊዜ። ከዛ በኋላ ያው እንግዲህ መለያየት ከተፈል ማለት ነው ይመጣል እና ከነበር ነው ቡድን አሁን በኢሃፓ ያለው ትሬዶቹ የሉም። በህይወት ያለና በፖለቲካ ስራ የሚሰማራ ቅድም እንዳልኩ አንድ የጓደኛ ነበር እኔ እሱ አለ ግን ኢሃፓ ባል አይደለም። ሌላ እንግዲህ አንድ ሌላ አለ እሱ ደግሞ ከድርጅታችን ይወጣ ነው።
ብዙ ታውረድ ነበር እሱ ደግሞ ራስ ነው የቻለ ታሪክ ነው
ሌላ ታሪክ።
ካልጀራ ከተለወደ ምስራቅ ጀርመን ሄዳችሁ?
አኛው ሳይ ጀርመን ሄደን አናውቀው በነ ወደ መካከኛ ምስራቅ ወደ ስልጣና ሄዱ በቃ።
ድርጅቱ የተመሰረተው ምስራቅ ጀርመን ውስጥ ነው።
ምዕራብ ጀርመን
ውስጥ። ምዕራብ ጀርመን ነው እንዴ? ኦኬ፣ ምዕራብ ጀርመን። ምን ለምንድን ነው ዘይዳጭ የተከሄደው? ዋናው ጉዳይ የተከሄደበት ምክንያት
እኛ ለመግባት አመች ለኛ ለመግባት በመስራት በኩል ምዕራብ በርሊን እንገባለን። ምዕራብ በርሊን ደግሞ ጓደኞች ስለነበሩን ያን ጊዜ እንግዲህ ያን ጊዜ እኮ ማአት ግንኙነት ፈጠርን አልጀስ ከተማ ከብላክ ፓንተር ከባት አሜሪካ ማአት ድርጅቶች ነበሩ ስለመጡ ከነሱ ልጋር እንትን ሆነን ወዳጅ ሆነን
ዓለም አቀፋዊ እንትን ካላቸው
እዛ ነበር ወደ 45 የነጻነት ግባሮችና እንትኖች ታጋዮች ቢሮ ነበራቸው
ተቀበሏችሁ ተቀበሏችሁ
ወዳጅ ሆነን አሁንላችንም እንትነው አንድ እንትን ብራ ነው ያለነው የብራዚሉ የምኑ የአየርላንዱ ያሬው ምኑ ሁሉ እዛ እንግዲህ ሲል ጀርመን አገኘን እንደዚህ የሚረዱን
ኦኬ
አገኘን እዛ ቦታ አንድ ቤት ያዙን አንድ ቪላ ያዙልን እና ስብሰባውን እዛ ለማድረግ ቻለን ማለት
የት ከተማ ነው
በርሊን ምዕራብ በርሊን ኮለት ከተማ ነው።
ኦኬ ምስራቅና ምዕራብ ነው።
ምዕራብ ነው።
ምስራቅ ነበር ይመስልኝ። ምስራቅ ከሆነ ምናልባት በሪዮት ዓለም ትስስር ይሆናል ብዬ ገምቼ
ነው። ማንኛ ከምስራቅ በርሊን ጋር በሪዮት ዓለም ይገናኛችልም ከሶቪየት ስለማን ነው።
የሶቪየት እንትኖች ናቸው።
አዎ። ምዕራብ በርሊን ያረግነው ስብሰባችን።
ሁላችሁም እንግዲህ እዚህ የለፉን ጉዳይ አሁን ለተባለው አንድ ፓስፖርት አግኝታችሁ በራሳችሁ ልክ እንደሰራችሁት ነው። ሌሎቻችሁስ እንዴት አልፋችሁት የለፉን ችግር? መጓጓዣው አለ፣ አውሮፕላን ቲኬት አለ። እነዚህ የማስተሉት ነገሮች እንዴት አልፋችሁት ያንን?
በኋላማ አልኩ እኮ በኋላ የእንግሊዝነት እናረግ ምን ስንል አንደኛ የሀሰት ፓስፖርት በሱ እንግዲህ መጓጓዝ ጀመረ። እሱ በሱ ነው ራሳችን በኋላ ራሳችን በደንብ ለሌሎች ምን ሰጥ ሰው ይችላል። እኔ በህጋዊ ፓስፖርት ማለት እኔ ጥገኝነት የጠየኩት ለምሳሌ በ2006 ነው በፈረንጅ። እስከዛ ድረስ በውሸት ፓስፖርት ነው የሚሄደው። አውሮፓም አሜሪካም ነው አሜሪካ አልሄድኩም፣ ግን በአውሮፓ ውስጥ በአሜሪካን ፓስፖርት ሄጃለሁ በውሸት ተሰርቶ ማለት ነው። እንደሱ አድርገን ነበር የምንሄደው። በኋላ ደግሞ በዚህ በአልጄሪያው መጓጓዣ ወረቀት ደግሞ ወደ መካከለኛው ምስራቅ ወደ ፓለስቲኖች ወዳሉበት እዛ ነበርና ወታደራዊ ትምህርት የተወሰደው ወደዛ ሄዱበት። ከዛ በኋላ እያምታታን ነው እንግዲህ ቀጣል ነው። የየመንም ፓስፖርትም ነበረን፣ የሶማሌም ፓስፖርት ነበረ፣ በሞላ ውሸት ነው። የሴኔጋል ፓስፖርት ነበረን ተጓጓዝንበት ማለት ነው። እና በዛ ጊዜ በነበረው ቁጥጥርና ምን እንዳሁኑ ጊዜ አይደለም። አሁን በኤሌክትሮኒክ ምን እያሉ ፓስፖርቱን ትንሽ አክብደውታል። ያኔ ለመቀየር ቀለል ይል ነበር። ደንበኛ ሀሰት ፓስፖርት የሚሸጡም ወይም የሚቀይሩም ካገኘ ይሰራ ነበር። እንደዛ ነው የተጓጓዝ ነው።
ሌላው የደርግ ተቀናቀሉኝ ተራማጆች ሁሉ አብረን እንተባበር ብሎ ጥያቄ ያቀረበ እንደመሆኑ ያቀረበውን ያህል በሌላ በኩል ደግሞ ተፈሪ ባንቴ አደባባይ ላይ ወጥቶ ኢህአፓ ሁሉ ሳይቀር ናና ተደራጅ ብሎ ጥሪ አቅርበዋል በሚል ነው እሳቸውንና ሌሎቹም ቀሩ የደርግ አባላት የተገደሉበትና የራሱ አንድ ማሳያ ሊሆን አይችልም ከልብ ያልወጣ መሆኑ?
አይ ይችላል። መጀመሪያ እኛም እኮ አውቀነዋል ነገሩ። ከደርግ እንደ ደርግ ሁሉ ተስማምተው የተወጣ ነገር አይደለም። እና ምናልባት እዚህ ጋዜጣ አካባቢ የነበሩ ሰዎች አሁን በህይወት የሌሉ ከመይሶንም ከአንዳንድ የአፓም በኋላ ያፈነገጡት ጋር ግንኙነት ያላቸው ሰዎች እንዲህ ብትሉ መልስ እንሰጣለን የሚል አይነት ነገር የሾለከበት ሁኔታም እንዳለን እንግዲህ የምናውቀው አለ። ግን እነ ሀይሌ እንማናቸው ተፈሪ ባንቴ የተገደሉበት ጊዜ እንግዲህ ወደኋላ ነው አይደለም። እና እሱ ላይ ያው ሊገሏቸው እንደተዘጋጁ ምክንያቱም የደርግ ውስጥ ለውጥ አደረጉ፣ መዋቅር ለውጥ አደረጉ፣ ሰው መሾም ምናምን ማድረግ አደረጉ። ግን እኛ በነበረን ግንኙነት የነገርናቸውን ነገሮች አላደረጉ። እኛን ጊዜ መንግስቱን ስልጣኑን ወስደውበት ነበር። በዛው የሚቀጥሉበትን መንገድ ነግረን ነበረ። ኮሎኔል ዳንኤል የሚባለውን አምባሳደር ወደ ሊቢያ ብትሾሙት ብታረቁት ከዚህ ከቦታው ብለናቸው ነበር። ግን መንግስቱ ኃይለ ማርያም በጣም አጨርባሪ ሰው ስለነበረ ብዙዎቹን ያለቀሰ እኔ ሞቴን ቀብሬን ከናንተ ፊት ያርጉ ጓደኞቼ ጓዶቼ ያለ ስላቸው ያመኑት ነበሩ። እና በመጨረሻ አንድ ላይ አተሰብሰቡለት ሶሳይ ተራ አትገኙ አንድ ላይ ብለን እስከ መንገድ ደርሰናል። እንግዲህ ግን ጣቶት ማነጀራ ተፈሪ በንቲ ለምሳሌ በልጃቸው በኩል ወም በወሰለም ያይኔ በሱ በኩል ያንሸታ በሱ በኩል የነንም ነገር ናቸው። እና ምን አሉ ሲመለሱ ለሱ ሲመለሱለት ስልጣን ቢዝ ማን ይቀበለዋል አሉ። እናንተ ማን ተቀበሏቸው በጉልበት ቆን ያላችሁት አላችሁ ማለት አባቱን ማለት ነው። እና ሄደው ቆረቡ ነው እንግዲህ የሰማነውኛ አይፈርተዋል። ግን ሰሳ ጠርቷቸው የበር ላይ ዘበኞቻቸው እንኳን ተቀይረው እሱንም በደንብ አላጤኑት እሱ ቀይሮ ተዘጋጅቶ እንደሚጠብቃቸው ሁለተኛ አትሂዱ ከሱ ጋር ስብሰባ ሲጠራ አትንዳትሩ ሰሳ ፈጥሮ እዚህ ቦታ ምናምን ተገደለ እዚህ ቦታ ይሃፓ እንዲያረግ ሁሉ በአስቸኳይ መወያየት አለበት ሰሳ ጠርቶ አንድ ላይ አግኝቶ ነው እንግዲህ ያው ጉዳቱን ያደረሰባቸውና የገደላቸው ያው ማን ነው ያሻምበሉ ዮሐንስ እንትናን ሰናይ ልኬና ኮሎኔል ዳንኤልን ገደለ። እሱ ቀደም ብሎም ሰውየው ላይ እርምጃ ለመውሰድና ለመታሰርና ለመቀጣት ዝግጁ ነበር ግን አልፈቀዱለት። እና እዛ ላይ ግልጽ ነው የነበረውና አሁን እነ ተፈሪ በንቲ ለሻለቃ ሞገስ እነዚያ የተገደሉት ከኢሃፓ ጋር መቀራረብ ፈልገዋል በሚልበት ጊዜ እንግዲህ መኢሶን ሶቪየት ዩኒየን አለበት ሶቪየት ህብረት እና እነ መንግስቱ ይሄን ሴራ የዶለቱት በኃይል እነሱን መምታት ብለው እንትን ያሉት። እኛ ከዛ በፊት እስረኞችን ልቀቁልን ብለናቸዋል። ተፈሪ በንቲና ሌሎቹ የኛ እስረኞች ልቀቁልን ሲሌላው ቢቀር የኛ እስረኞች ልቀቁ ምረት ብላቸው ፍቱ ግን አልፈቱልንም ያስጨረሱን እዛ ውስጥ። እና በደንብ አድርገው የተዘጋጁበትና እንትን ያሉበት ሁኔታ ነውና እዛ ላይ ድክመቱ ከነዚህ በኩል ከነዚህ ሰዎች ከተቃዋሚዎቹ በኩል ነው። መንግስቱ ጊዜ በድክመታቸው ነው የሚቀድማቸው ፈሪ ስለሆነ ጥንቁቅ ነው እሱ የፍርሃቱ ምንጭ ነው በጣም ፈሪ ሰው ነው።
በዚህ ጉዳይ ላይ በኋላ ላይ ተመልሰን እናገራለን። ሌላው ሳይተከፍ የማይታለፈው የድርጉ አዋጅ እርገት በህብረት ነው። እርገት በህብረት የኢሃፓ ድርጅታዊ መዋቅሩን በመላ ኢትዮጵያ የዘረጋበት ዘመቻ በዚህ በዘመቻው አጋጣሚ መሆኑ ይታወቃልና እስቲ አጋጣሚውን እንዴት ተጠቀማችሁበት?
እኔ መቼም እዛ የነበሩት በጊዜው እናንተ ምናልባት ወጣት የነበራችሁ ትመልሱት ነው የሚሻለው። ግን በዚህ በመዋቅርና ህዋስ ደረጃ በየቦታው እንግዲያው ዘመቻው ላይ አንደኛ ዘመቻውን ላለማስቀጠል የሚል የተጀመረ አቋም አልነበረም። እንደውም እነሱ በመጠቀም አርሶ አደሩን መድረስ አድሮ አርሶ አደሩን ማደራጀት የሚል ነበር። በኋላ እንግዲህ ጥቃት ሲበዛ ምን ሲል ደግሞ ወደ መሰብሰቡ እንግዲህ የተደረሰበት መንግስቱም ደግሞ አውቀው ይሄ ነገር ወደ መጥፎ አቅጣጫ እንደሄደ አውቀው ግን እነሱም ያልፈለጉበት ሁኔታ አለ። ግን ህዝቡ ጋር መተዳረሰ ወጣቱ አርሶ አደሩ ጋር ደም ገባ ችግራቸውንም አወቀ መፍትሄን ፈለገ። አብሮም ደግሞ ጸረ እንትኖቹን ፊውዳሎቹን ትግል ሁሉ ሊመራ አብሯቸው ሊታገል ዛሬ የተቃጠሉ ዘማቾች አሉ እንደምታስታውሰው የተገደሉ ዘማቾችም አሉ። እና ዘመቻው ጠቅሟል ለማደራጀት ጠቅሟል እንጂ አልጎዳንም። እኛ
በህዝብ ድርጅት ውስጥ ህዝብ ድርጅት ጽህፈት ቤት የሚባል ነው እዛ ውስጥ ኢሃፓ የራሱን ሰው አስገባው
በይፋ እንግዲህ የተጠየቁና እንዲገቡ መንግስቱ ያነጋገራቸው አንድ ሁለት ጓዶች ነበሩ። አንችልም ነው ያሉት ያልሆነና የሆነ ምክንያት ሰጥተው እሱ ግን የሚያሳምን ምክንያት ሰጥተው አልገቡም በይፋ ማለት ነው። ከይፋ ውጭም እንግዲህ የግድ የኢሃፓ አባሎች ነበሩ እዛ ውስጥ።
አዎ ግን ለምንድን ነው ይህን ይፋ መግባቱን ዮሐንስ አድማሱ ነው እሱ ተጠይቀው ነበር ምናምን የሚባል ነገር
ዮሐንስ አድማሱ የኢሃፓ አባል አልነበረም
ማነው አልነበረም ዮሐንስ ዮናስ አድማሱ ማለት
ለናስ አድማሱ አልተጠየቀም
አልተጠየቀም
ዘሮ ክሽን ነው ተጠየቀው እኛ ከደርግ ጋር በኮይንት የገብተን የማንደግፈውን ፖለቲካ ደግፈን እንገኛለን ይችላል ምክንያቱም ይሄ ደግሞ ህዝብ ደግሞ ለህዝብ ምን መልእክት ያስተላልፋል ኢህአፓም ሹመት ሲያገኝ ጊዜ ገንዘብ ሲያገኝ ጊዜ ያው ከርቶ ህዝቡን ከደርግ ጋር የደርግ ጫማ ስር ወደቀ ነው ምክንያቱም ህዝብ ድርጅት ሳይሆን ነፃ ድርጅት አይደለም በደርግ ስር ያለ ነው
በጣም ጥሩ አንድ የደርግ ሰዎች መናንሰው በሚጽፉበት ሰዓት መጽሐፍ ያፈትማሉ በሚጽፉበት ሰዓት ላይ ደግሞ የሚከሱት ነገር ኢያፓ ውስጣችን ገባ ደርግ ውስጥ ገብቶ ለተፈሪ ባንቴን እስከማናገር ደረሰ እነ አለማየሁ ኃይሌ በዚህ በመጥቀስ ኢያፓ ባላት ነበሩ ይላል ደርግ ማነው ኢያፓ በእውነት በአባልነት ደረጃ ደርግ ውስጥ ነበረው ወይስ የሚያራምደውን የፖለቲካ መስመር የሚደግፉ ሰዎች ናቸው የነበሩት
አለማየሁ ኃይሌ ኢያፓ ባላ ነበር በፍጹም ተፈሪ ባንቴ እኛ ባላ ነበር እንዲሁም ሌሎች ሰዎች ማለት ነው። ኢህአፓ አባል የሆኑ የመለመልናቸው ነበሩ። በእርግጥ ሻለቃ ሞገስ የኛ አባል ነበር። አንድ ለመጥቀስ ማለት ነው። አዎ እና እዛ ውስጥ ገብተን እኛ አበጣበጥናቸው በእነዚህ አይደለም ያበጣበጥናቸው እኛ። እነሱ እንዲበጣበጡ ፈልግንበት ያበጣበጥናቸው በሌላ መዋቅር ነው። በሌላ መዋቅር ደረጃ ነው ገብተን እንትን ያለው እንዳልኩ በተቻለን አቅም በጸጥታውም በወታደራዊ ደህንነትም በደርግ ዘመቻ መምሪያም በምንም መግባት አለ ምክንያቱም እኛም ላይ የሚደርሰውን ጥቃት ለማወቅ ራሳችን ለመከላከል አስፈላጊ ነው ይሄ ለምን እነሱ እንደሚገርማቸው አይገባኝ መግባት አለብን እየገደሉን አይደለም እንዴ በፊ እና ይሄንን ለመቋቋም ማን ነው ይሄንን የሚያወጣብን ማን ነው ይሄን የሚያረጋብን ይላል ለመረዳትምና ለመጠንቀቅም የግድ ሰዎች ሊኖሩ ያስፈልጋል በተቻለ መጠን አድርገናል ብዙ ማድረግ ነበርበት እንዲያውም አልገባ ቢቻል ኖሮ እሱ አልሆነም እና ውስጣችን ገብተው ነበር ታዲያስ ምንድነው ግብንቱ ነው ኤርትራኖች ግንባሮቹ እንዳለ ውስጣቸው አልነበረም ጀነራሎችን ሁሉ ይዘዋቸው አልነበረም በገንዘብም በሴትም በምንም ይያደረጉ ይሄ መስራት ያለባቸው ነው ያን ግባቸው ነው ጣላታቸው ማፍረስ በከፋፈል ማፋለስ አለባቸው አሁንም ወያኔስ መግባት ያስፈልጋል ወያኔ ጦር ውስጥ ወያኔ ደህንነት ውስጥ በሁሉ ውስጥ በደንብ አርጎ ገብቶ በቢሮክራሲው በየመዋቅሩ ገብቶ ወያኔን ስራ ማጨናገፍ ማክሰፍ ያስፈልጋል የሚያስገርም ነገር አይደለም
ያው መንግስቱ ግን ያንን ሲያነሳ ያደረጋቸው የፖለቲካ ግድያዎች ጀስፋይ ለማድረግ ይመስለኛል ምሳ ሊያረጉ ነው የነበሩት ቆርጣ አደረግናቸው እንደዛ አይነት አባባል የሚያገደልናቸው ውስጣችን ስለገቡና ሊገሉን ስለፈለጉ ነው የሚል አንድምታ አለ ይመስለኛል።
ወይ እኔ ምልህ ስንትና ስንት መቶ ሺህ ወጣትና ንጹህ ህዝብ አውጥቶ መግደልና እዛ ውስጥ የገባውን ፈልጎ ይዞ መቅጣት ሌላ ጉዳይ ነው። ይሄ ሌላ ጉዳይ ነው። በጀምላ ነው እኛ የፈጀው ሰው እሱ። እና በምንም አይነት ማጠየቂያ ሊያገኛችን ይሄ ወንጀል ነው። የህዝብ ላይ የተፈጸመ ወንጀል ነው ግድያ ነው የጅምላ ግድያ ነው ያካሄደው ለዚህ ደግሞ አንድ ቀን ፍርዱን ያገኛል ፍርዱ ከፍታ ሊያመልጥ አይችልም ሞት ካልወሰደው ሊያመልጥ አይችልም ግን ይሄ እነሱ አሁን የመጀመሪያ ተኮሱብን ነው የሚባለው እኛ መጀመሪያ አንተኮሱ እነሱ ናቸው ፍጅት የጀመሩት ነበልባላም ተውን ብለው ተሰማርተው ከገደሉ በኋላ መስከረም 2 ነው መስከረም 1 ነው 2 ላይ እንትን ካወጁብን በኋላ ጦርነት ካወጁብን በኋላ ከዛ በኋላ ነው አንድ ጥይት አንደኛው ይሄንን ነገር ከመቀነቀኑ ሰዎች መይሶን አባል ነኝ መሪ ነኝ የሚል እሱ ላይ እንግዲህ ተኩስ የተኮስ ነው ያኔ ነው ያልጀመርነው ያልጀመሩ ውሸት ነው እነሱ የሚያወሩት ውሸታቸው ብንጀምርስ ደግሞ ያን ያህል ህዝብ ሰው ያስገደላል ስንትና ስንት መቶ ሺህ ሰው ላይ ግፍ ይፈጸማል አላ ምንም እንትን የለም እሱ ተቅላላ የሚቃወመውን ህዝብ እንዲህ ያለውን ህዝብ ነው የፈጀው በጅምላ ነው የፈጀው አሁን የደርግን ግፍና አረመኔያዊ ድርጊት ማንንም ቢሆን ማን ሊሸፍነውና ሊያቃልለው የሚችል አይደለም ይልቅስ በዛ የነበሩና የተሳተፉት ህዝብን ተንበርክከው ይቅርታ ቢጠይቁ ነው የሚሻላቸው እንጂ ወደፊት ከኢትዮጵያ ህዝብ ፍርድ ሊያመልጡ የሚችሉ አይመስለኝም በፍጹም ይሄ ደግሞ የሀፓ አይደለም የህዝብ አቋም ነው የኛ አይደለም ህዝቡ ሁሉ ሂሳቡን ማወራረድ ይፈልጋል ልጆቹን አጥቷል ወንድሙን እህቱን እናት አባቱን ያጣበት ብዙ አይነት ስቃይ ከተቀበለበት ስለሆነ ለምን ማለት አይቀርም። እናማን ናችሁ እንደፈጸማችሁ አሎ መጠየቁ አይቀርምና ዝም ብሎ እንደው ለመከላከል ስንል የገደል ነው። ምን ያህል ስንት መቶ ሺህ ብንሆን ነው እንደዚህ ይሄን ሁሉ መቶ ሺህ የሚገርም ይገለላል። እና ትክክል አይደለም ለማለት
እስካሁን ድረስ ስለ ኢትዮጵያ ሴቶች የጦሳ ድርጅት ስለነበረው ሴትድ አላነሳም። ሴቶች በአብዮት ውስጥ ወይም በትግል ውስጥ ስለነበራቸው ተሳትፎ እና ሴቶች በራሳቸው የጦሳ ድርጅት ሴትድ ውስጥ የነበራቸው እና በተለያዩ ማህበራት ሴቶች የነበራቸው ተሳትፎ ምን ይመስላል? ጠቅለል ባለ መልኩ ገልጹልን።
ሴቶች መደራጀት ለብቻቸው የሚለው አስተያየት በሁሉም ዘንድ ተቀባይነት የነበረው አይደለም። ማብዮተኛው ዘንድ ማለት ነው። ለምን ለብቻቸው የሚደራጁት? የመደብ ጥያቄ ነው። በመደብ ድርጅት ወደ ድርጅት ነው የሚደራጁት እንጂ ሴቶች ለምን ነው ለብቻቸው የሚል ነገር ነበር። አይነን እንግዲህ እኛ ወክላችን በአቋም ወስደን የታገልነው ምንድነው? ሴቶች ደግሞ እንደ ሴት የሚደርስባቸው በደል አለ። እንደማንኛውም እንደ ሰርቶ አደር፣ እንደ ራብ አደር፣ እንደ ቢሮ ሰራተኛ ሴቶች የሚደርስባቸው ያ ሁሉ ላይ የሚመጣው አለ። ሴቶች ደግሞ የወንድ ትምክህት አለ። የወንድ ትምክህት ደግሞ አብዮተኛውንም ይመለከታል፣ ተራማጅ ነኝ የሚለውን ይመለከታልና የግድ በራሳቸው ተደራጅተው መብታቸውን የሚያስከብሩበት ሁኔታ መኖር አለበት። ለምሳሌ በትጥቅ ትግል አልጄሪያ ነጻ እስክትወጣ ድረስ ብዙ ሴቶች ታግለው መስዋዕትነት ከፍለው ነገሩ ሲያበቃ ሴቶች ቆናቸው እንደውም ከድሮ በባሰ ደረጃ የሆነበት ሁኔታ አለ። ምክንያቱም የራሳቸው ድርጅት የላቸው፣ አለበለዚያ ከገዢው ፓርቲ ወይም ግንባር ቀደም ከሚባለው ፓርቲ ጋር ተለጣፊ የሆነ አካል የሆነና ያ የሚያዘውን የሚሰራ ነው። አሁን በደርግ ጊዜ እንደነበረው የሴቶች ማህበር ምንድነው አይሴማ አሁን ደግሞ ወያኔም አለ የሚለው ማህበር አይነት ዝም ብሎ ምንም እንትን የለውም። እንግዲህ አሁን ወያኔም ብትወስድ ያ ሁሉ ሴቶች ህይወታቸውን ሰውተው በወያኔ ስር ብዙዎች ያለቁት ሴቶች ናቸው። በነገር ላይ አሁን የሴቶች መብት አለ የለም? ጥቂት የሆኑ የእነሱ እህቶችና ሚስቶችና ወዘተ በስልጣን ቦታ ላይ ምንም ማዕከላዊ ወሳኝ የሆኑት ላይ ይህን ያህል ስልጣን አንድ የሰውየው ሚስት መለስ ሚስት ናት እንጂ ሌላ ሰው የለም፣ ሌላ ሴት የለችም። ሌሎች አሉ እዛ ዙሪያ የሚያሽቋሽቁና በሙስና የሚጨማለቁ የነ በረከት ሚስቶች ስብሐት ነጋ እህት ምናምን ነው ማለት ያ። ግን ብዙሀኑ የትግራይ ሴት አሁን መብቱ ተከብሮለት ያለ አይደለም። ለምሳሌ ማለት ነው እኛ ስንነሳ ግን ባነሳሳችን እነሱ ለብቻቸው ተደራጅተው የወንድ ተጽዕኖ ሳይኖርባቸው ለብቻቸው በደንብ እየተወያዩ ምንም ተጽዕኖ ሳይኖርባቸው ማህበር መኖር አለበት በሚል የኢትዮጵያ ሴቶች ዓለም አቀፍ ሴቶች ጥናት ክበብ ምን እያለን መጀመሪያ እኮ ድርጅት ሾው ነበረ። ከዛ እንግዲህ ወደ ሴቶች አስተባባሪ ኮሚቴ የሴትድ ምናምን እንደሚለው እንግዲህ ሊጓዝ ይቻላል። ሴቶች በጣም ከፍተኛ ተሳትፎ ያደረጉበትና የአብዮቱንም ጥልቀት የሰጡት በየካቲት ነው። ከአብዮት ሴቶች ናቸው ብዙ ሚና የተጫወቱት። እና በኋላም ደግሞ በተደረገው ጸረ ደርግ ትግል ሴት ማዕት ነው የከፈሉት መስዋዕትነት በነጭ በነጻ እርምጃ በቀይ ሽብር ብዙ ሴት ጓዲቶች ሴት ተራማጆች አልቀዋል። እና ብዙ ነው ያደረጉት አስተዋጽኦ እና የሴቶች ትግል በኢህአፓ ውስጥ በጣም ከፍተኛ ቦታ የሚሰጠው ነው።
በአሁኑ ሰዓት ያላቸው ተሳትፎ ምን ይመስላል?
በአሁኑ ሰዓት ፖለቲካ ወደ ወንዶች ክበብነት ተቀይሮ ስላለ አስቸጋሪ ነው። የሴቶች ተሳትፎ በጣም ዝቅተኛ ነው። ይህን ለመፍታት መጣርና ሴቶችን መያዝ በሳተፍ መቀስቀስ ያስፈልጋል። አሁንም ቢሆን ሴቶች ወጣት ሴቶች የትግል መንፈሳቸው በጣም ጥሩ ነው። ደግሞ ባየ ነው በእኛ ተሞክሮ ባየ ነው ጽናታቸው ደግሞ ከወንዱም የሚተናነስ አይደለም ባይበልጥ እና ሴቶችን ካደራጀንና ሴቶች ወደ ትግሉ በሰፊው በስፋት እንደ ካት ጊዜ እንዲመጡ ካደረግን ብዙ ወደፊት እርምጃ እናደርጋለን። ግን በሀቅ ግን አሁን ሴቶች በዛ ደረጃ እየታገሉ ነው ለማለት አይቻልም።
አንዳንዶች የመኢሶንና የኢህአፓን ልዩነት ሲያነሱ በዓላማ ደረጃ አንድ ናቸው። ህዝባዊ ስርዓት ኢትዮጵያ ውስጥ እንዲመሰረት የሚታገሉ ድርጅቶች ናቸው ወይም በዓላማ ደረጃ አስቀምጠዋል ሁለቱም። ግን በተለይ ነገር ተላይተው እርስ በርስ ተላልቁ በሚል እንደዘበት የሚያነሱት ነገር አለ። ይሄንን እንትን ብለን እንኳን ብናልፈው በሁለቱ መካከል ከፍተኛ የሆነ የታክቲክ ልዩነት አለ። ማለት ሁለቱም ህዝባዊ ማለት ህዝባዊ መንግስት ኢትዮጵያ ውስጥ ወይም ህዝባዊ ስርዓት ኢትዮጵያ ውስጥ እንዲመጣ በሀሳብ ደረጃ እንኳን ቢስማሙ በታክቲክ ደረጃ የተከተሉት መስመር ከመጀመሪያውኑ እጅግ የተራራቀ ነበር። እና እዚህ ላይ እስቲ የሚሉት ነገር አለ በዚህ በሁለቱ ታክቲኮች መካከል ልዩነት ያለው ልዩነት?
አዎ ህዝባዊ መንግስት በሚለው በመሰረቱም ላይ አንድ አይደለም የኛ አቋም። አሁን ብዙዎቹ ታሪካቸውን አውቁ ታሪክ የኢትዮጵያ ታሪክ ነው እንግዲህ የኢትዮጵያ ታሪክ አካል አይደለም ምንም ጥናት አድርጉ ምንም አውቁም ዝም ብለው ደርግም መይሶንም ያባ አንድ ናቸው ምንም የተለየ ነገር አልነበረም ሁሉም የግራ ናቸው ይላሉ። ውሸት ነው ይሄ መሰረተ ቢስ ነገር ነው የሚናገሩት። ታዲያ ለምንድን ነው ምንም ልዩነት ወለለበት እንዴት ህይወት ሰው ይሰጣል? ህይወት እኮ ክቡር ነገር ነው ዳግም የሚገኝ ነገር አይደለም። ህይወት እኮ የምትሰጠው በደንብ ለመርህ ነው ያ መርህ ደግሞ ከሌላው ሲለይ ነው እንግዲህ የምትቆመው አይደለም እንዴ? እና እኛ ህዝባዊ መንግስት ስንል በደንብ ዘርዝረን ነው ዴሞክራሲ አለገደብ የህዝብ የሚሆንበት ብዙ የድርጅት ነጻነት የሚኖርበት ሉዓላዊነት የሚኖርበት መንግስትና ደግሞ በደንብ አድርጎ እንትን ስራ አስፈጻሚው ከሌላው ተለይቶ የሚሰራበት የሃይማኖት እኩልነት የብሔር እኩልነት የሚኖርበት እያልን መሬት ላራሹ የሚሆንበት የውጭ ተጽዕኖ በሀገራችን ላይ የሚነሳበት የሚወገድበት እያል ዘርዝረን አቅርበናል። ብሔራዊ ደግሞ ሀገራችን የብሔራዊ ነጋዴዎች ነው እነሱ ሁሉ በእነሱ ላይ የተመሰረተ ብሔራዊ ኢኮኖሚ ግንባታ እያልን በፕሮግራማችን ዘርዝረን አስቀምጠናል። ይሄ ነው እኛ ህዝባዊ መንግስት ሊወስደን የሚችለው መንገድ የምንለው። ህገ መንግስቱ ምን ትለው በዴሞክራሲያዊ መንገድ ሁሉ ኃይል ተሳትፎ ምን ወዘተ ወዘተ የሚለው እንግዲህ የደጋገምናቸው አቋሞች ናቸው። እነሱ ደርግ ሲመጣ ደርግ በቃቸው ደርግን በሂስ እየጠረብን የጎደለው እናሟላለን ያሉ። ስለዚህ ከመጀመሪያ አመለካከታችን አልገጠረም ማለት ነው። ደርግ ደግሞ እኔ ነኝ የህዝብ ሞግዚት የወታደራዊ መንግስት አቋቁም ያለው ሞግዚት ያስፈልገዋል ሞግዚት እኔ ነኝና ብሎ አዋጁን የመከልከል አዋጁን እንግዲህ አስጎደጎደ። ሶስታችን አቋም ሶስታዎች አቋማችን ምንም አይገናኝ ይገናኝ ነገር የለም። ስለዚህ ልዩነታችን እዛ ላይ ነው እንጂ ዝም ብሎ በትንሽ ነገር ተለያይተን ለመጋደል ለምን እንሄዳለን? ምን ሄድበት አይደለም። እንደዚህ የሚሉ ለምሳሌ ሁን ባይል የሚተቹት ለምን ደርስ በርሳቸው ምንም አቋም ልዩነት የሌላቸው አንድ መሆን ያቃታቸው እነዚህ ናቸው። ቆደም አሁን በእኛ ላይ ብዙ ዘመቻ የሚያካሂዱት እስቲ እነሱ ይዋሃዱ እናያቸው እስቲ ከእኛ ስህተት ካሉት ተምረው ለምን አይዋሃዱም? ለምን አንድ ላይ አይቆሙም? ለአንድ አላማ ስምንት ድርጅት አለ። አሁን እኔ ነኝ ተጠሪው የሚል እየተሰነጣጠቀ እየተከፋፈለ እንዳሜባ ይሄዳል። እኛ ግን ያን ጊዜ በመርህ ነው የተጣላ ነው በመርህ ነው የተለያየ ነው። መይሶንም የራሱ አቋም ነበረው እኛም የራሳችን ደርግም የራሱ እነሱ ተወሰነ ጊዜ እንተባበራለን አሉ ሁለቱም። እኛ ለትብብርም አይሆንም መሰረቱ የለም ዴሞክራሲ የለም ዴሞክራሲ ከሌለ ምንም ነገር አይሰራም። ሁሉንም በዚህ ነው የእኛ እንግዲህ የፈረጅ ነው መሬት ላራሹ ቃል ብቻ ሆኖ የቀረው
እንመጣበታለን እሱ ላይ
እሱም እንደዛ ነው።
በአጠቃላይ ግን እነሱ የተከተሉት የሂሳዊ ድጋፍ ደርግን በሂስ እንትን እያሉ እያስተካከሉ መሄድ ማለት ነው። እና የዚህ እንትን ምንጩ መጀመሪያውኑ ለህዝባዊ መንግስት ለሚሉት ነገር ወይም ህዝባዊ ስርዓት ለሚለው እንትን ከነበራቸው ግንዛቤ የሚመረጭ ነው ማለት ነው።
አዎ አዎ እነሱ በስልጣንና ይሄ መንግስት የሚባለው በሚኖረው ቦታና ክብደት ላይ በጣም የተጋነነ አመለካከት አላቸው። በአንጻሩ ምን ማለት ነው በህዝብ ኃያልነት ላይ ያላቸው እምነት በጣም ያነሰ ነው ማለት ነው። በህዝብ ላይ እምነታቸው ከላይ ሆነው መንግስትን ይዘው ያን መንግስት ተጠግተው በዛ ነው ለውጡ። እንግዲህ ለውጡ ምን እንደሆነ ለውጡም በኋላ ሊሆንም አልቻለም ደርግ ነው የመጣው እንትን ያንን ነው የሚያምኑት። ስለዚህ ተለይተናል እኛ ጋር እና እነሱም ደግሞ የኢህአፓ አቋም ችኩል ነው። ለምሳሌ እንዳልካቸው መኮንን ምደግፍ ኖሮ ለምሳሌ ደርግን እንዲህ ብለን ሂሳዊ ብለን ከበነው እኛ ሀገራዎቹ እንዲህ ብናረገው ኖሮ ይሄ አይመጣም ነበር ማለት ሊሉ ይችላሉ። ግን እኛ የሚሰራና ውሃ የሚቋጥር አቋም አይመስለንም።
እንግዲህ 64 ዓመተ ምህረት ላይ በ1964 ላይ በርሊን ላይ የተመሰረተው ፓርቲ በኋላ ላይ በ1967 ዓመተ ምህረት ነሐሴ ላይ ራሱን የኢትዮጵያ ህዝባዊ አብዮታዊ ፓርቲ በማለት መርሃ ግብሩን ጨምሮ በይፋ ለህዝብ ያስተዋውቃል። ከኢህአድ ወደ ኢህአፓ ስለተደረገው ሽግግርና ኢህአፓ ስላስገኙት ፖለቲካዊ ውህዶች ምን እንደሚመስሉ ቢያብራሩልን፣ እንደዚሁም የስሙን ምንጭ ኢህአፓ የሚለውን ኢትዮጵያ ህዝባዊ አብዮታዊ ፓርቲ የሚለውን ስም መጠሪያ እንትን መነሻ ቢያብራሩልን።
እንግዲህ እስከዛ ከ64 እስከ 67 ያለው ለውጥ የሁናቴዎች ለውጥ የተከሰተውን ደግሞ ተጨባጭ ሁናቴ በጉባኤ መለስተኛ ጉባኤ ሰብስበው አዲስ አበባ ከተወያዩ በኋላ አዲስ ፕሮግራም የድሮውን ሳይሆን አዲስ ፕሮግራም አውጥተው የድርጅቱ ስም ደግሞ ምን ይሆን በሚለው ላይ ተወያይተው እንግዲህ
አዲስ ፕሮግራም ነው ወይ ከነሰ ነው
በአብዛኛው የተሻሻለ ነው ወይ ከለሰው አዲስ ማለትም ይቻላል። ብቻ በዛ ወጣ ፕሮግራም ምክንያቱም ከዛ በኋላ ሁለተኛ ጉባኤ ሲደረግ ደግሞ እንዲሁ ለውጥ ስለነበረ ነው የተለወጠም ቢያልኩት እና ያ ወጣ ስሙም እንግዲህ በዛ ጊዜ ሌሎችም ድርጅቶች ህዝባዊ አብዮታ ፓርቲ የሚባሉ ነበሩ ከቪየትናም ጀምሮ እስከ ብዙ ቦታዎችና ኢትዮጵያ ህዝባዊ አብዮታ ፓርቲ ነው ያለውኛ ወደ ሌላ ወደ ርዕዮተ ዓለም ስም ለመያዝ ስላልተፈለገም ነው ራስን እንዲነኝ ብሎ የሚልም ስላልተፈለገም ይመስለኛል ያ ስም ተይዞ እንግዲህ ሊወጣ ቻለ። እና ከእሱ ጋር በደንብ መዋቅራዊ ማዕከላዊ ኮሚቴ ተቀየረ ነበር። አዲስ ፖሊስ ቢሮ ስራ አስፈጻሚ ኮሚቴ ተቋቋመ። ወዘተ እንዲህ እያለ ነው የቀጠለው።
አዲስ አበባ ከነበሩት ውህዶች ጋር ለምሳሌ አብዮት አለ መሰለኝ ከነሱ ጋር ስላደረጋችሁት ውህደት ምን ይመስል
ነው? እነሱ የራሳችን ቡድን ነን ብለው በእነ ጌታቸው መሩ አካባቢ የተቋቋሙ ነበሩ። ያው ከነሱ ጋር እነሱ ከኛ ኢትዮጵያ ከነበሩት አዲስ አበባ ከነበሩት ጓደኞች ጋር ቅራኔ ነበራቸው። የቅራኔያቸው ይዘት ምንድነው? እነሱ ኢህአፓ ምስረታ ሂደቱን ስለማያውቁ ያው በተማሪ ማህበር በደንብ አድርገው ለመቀጠልና በየጊዜው ሰልፍ እየወጡ ምናምን እንትን አሉ። እኛ ደግሞ እዛ ለነበሩት አባሎቻችን ለሆኑት የሰጠነው ደግሞ መመሪያ ደግሞ ከዚህ ከሚያጋልጠው ከተማሪው ትግል ፈቀቅ እንዲሉ ነው። እና ብዙዎቹ ስራም ሲጨርሱ ስራ ይዘው ያው ደንበኛ የመንግስት ሰራተኛ መስለው የኩባንያ ሰራተኛ መስለው እንዲህ እንትን ነው ያን እንዲተው ይሄኛው ስራ እንዲሰራ ማለት ነው የሚስጥሩ ስራ። ያን ጊዜ እነዚህ ለደሞዝ እና በቃ አሁን ሲመረቁ ሸጡ ብለው ጌታቸው ማሩ ከነ ጠጋይ ደብተራው ጋርም ቅራኔ ፈጠሩ። እንግዲህ ያ ቅራኔ በሁለት በተጻረረ መንገድ እንዳይሄድ ያፓ ቡድን ልኮ ለማስታወሰው ሳሙኤል አማየሁ ነበረ ያኛው ልጅ ስለሚያውቀው ሁለቱ እንግዲህ ተግባቡ እና ከአብዮት ውስጥ ወደ ማዕከላዊ ኮሚቴ ገቡ። ዲሞክራሲ እንደ ልሳን እንዲቀጥል እነሱ የሚያወጡት ደግሞ በሌላ እንትን ሆኖ ሁለቱም ብቻ ተባብረው የሚሰሩበት በፕሮፓጋንዳውም በድርጅታዊ ደረጃ እንትን ብሎ እንግዲህ ተዋሃዱ ማለት ነው።
አዎ እንግዲህ ከያቤቱን ግሩፕ ያቤቱን ቡድን በተመለከተ እጅግ እርግጥ ነው እጅግ በርካታ ችሎታ ያላቸውና የማደራጀት እንትኑም የነበራቸው ጓዶች እስከ መጨረሻ ድረስ በጽናት ከድርጅቱ ጋር የዘለቁ አሉ። ግን እዛ ነው ያህል ደግሞ በኋላ ላይ ከባንጃው ወቅት ማለት ነው ከጌታቸው ጀምሮ የሚወጡት ሰዎች እና ሌሎቹም እንትን የሚሉ ሰዎች ከአብዮት ጋር ግንኙነት የነበራቸው ወይም መጀመሪያውኑ ከአብዮት ጋር የመጡ ናቸው በሚል ኢህአፓ በዛን ሰዓት ከአብዮት ጋር ያደረገውን መርጀር ወይ እንትን ውህደት የሚያጥላሉ ሰዎች አሉ። ምን ይላሉ ስለዚህ ጉዳይ?
እኔ የተወሰደው እርምጃ ጥሩ ይመስለኛል። ምክንያቱም ግራ ኃይል የሚባለው በጣም ሰፊ አልነበረም። በእርግጥ የህዝብ ድጋፍ እያገኘ ነው። ለዛ ጊዜ እኛ እንደ ፖለቲካ የተወሰደው እና እንደ አቋም የተወሰደው የግራ ኃይሎችን ሁሉ ማሰባሰብ እና በክፍፍል እንዳንጀምር ነገሩን ሁሉንም ነው። እነሱም ብቻ አይደለም ሌሎችም የተጠጋናቸውና ያማከርናቸውና ያልፈለጉ አሉ። ግማሾቹም በኋላ ወደ ደርግ ገብተዋል፣ ግማሾቹም ትተዋል፣ ፖለቲካ ትተዋል። ግን ቡድን ነበሩ፣ ብዙ የግራ ቡድን ነበር አዲስ አበባ ዛ ጊዜ እና እነዚህ አለን የሚሉት እንደዚህ ናቸው። ሁለተኛ መስመራቸው ከኛም ጋር የተለያየ አይደለም። ስለዚህ ከነሱ ጋር ለመዋሃድ የተቻለበት ሁኔታ ነበረ። ሌሎች ሻላሉን አሉ። ግለሰቦች የገቡ አሉ። በግለሰብ ደረጃ የነበሩ ወግራ እንትኖች ግለሰቦች እንደዛ አድርገን ነው የሄድነው። አንጃ በሞላ የብራ የጌታቸው ማሩ ተከታይ ያብዩት አባሎች ናቸው የሚለው ቢኖሩ ይችላሉ። ምክንያቱም እሱ ነው የነሱ ሰው የነበረው እሱ ስለሆነ አንዳንድ ሰው ተጽዕኖ ሊያደርግባቸው ይችላልና የነበሩ ሊሆን ይችላል። ግን እንደዛ ብሎ ማጠቃለሉ ትክክል አይመስለኝም።
የቃለ ምልልሱን ሶስተኛ ክፍል በሐሙስ ምሽት ዝግጅታችን ይዘን እንቀርባለን።